ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በጣም የሚያሳስብ ነው። ድንበራችን ሀገራችን ድንበር ተዘግቶ ያንን ጥሰው ነው በዜጎቻችን እየተጫወቱ ያሉት። በጣም ጥቂት በሰው ደም የሚነግዱ ደላሎች፣ ትራፊከሮች፣ እነሱ ላይ ሁሉም ኢትዮጵያዊ ተረባርቦ እርምጃ ካልወሰደ አደጋው በጣም የከፋ እየሆነብን ያለው ዜጎቻችን እየተሰቃዩ ነው ያሉት።
በሳውዲ አረቢያ የኢትዮጵያ አምባሳደር አብዱልአዚዝ አህመድን ድምፅ ነው የሰማችሁት። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። የወሎ ዩኒቨርሲቲ ከ20 ሚሊዮን ብር በላይ የሚገመቱና የኮሮና ቫይረስን ለመከላከል የሚያግዙ ግብዓቶችን ለአራት ዞኖች ማከፋፈሉ፣ በደቡብ ክልል የሚገኙ ኢንዱስትሪዎች እና ከፍተኛ የትምህርት ተቋማትም በተመሳሳይ ይህንን ወረርሽኝ ለመከላከል የሚያግዙ ቁሳቁሶችን በማምረት በዘመቻው የመሳተፋቸው ዜና ለምሽቱ ከያዝናቸው ዘገባዎች ውስጥ ናቸው። ረቡዕ ሚያዝያ 7 2012 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ለየት ባለ አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር ለምሽቱም በሰዓቱ ተመልሰናል። የዕለቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪው ንጉሡ ታምሬ፣ ዋና አዘጋጇ ትዝታ በላቸው ናት። በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር በተለያዩ ቅንብሮቻችን እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር ወደ 85 ከፍ ብሏል። የዛሬው የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት መግለጫ እንዳመለከተው በዕለቱ ከተመረመሩ 431 ሰዎች መካከል ሶስቱ በቫይረሱ የተጠቁ መሆናቸው ተረጋግጧል። አንደኛው ከአሜሪካ የተጓዙ ሁለቱ ደግሞ በቫይረሱ ከተጠቃ ሰው ጋር ግንኙነት የነበራቸው እንደሆኑ ነው መግለጫው ያተተው። የጤና ሚኒስትሯ ዶክተር ሊያ ታደሰ መጪው የትንሣኤ በዓል ጥንቃቄ በተሞላበት መንገድ እንዲከበር ጥሪያቸውን አሰምተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኮሮና ቫይረስ ወረርሽኝ ቻይና ላይ በተቀሰቀሰበት ጊዜ በወቅቱ እርምጃ ሳይወስድ ቀርቷል ሲሉ ለወነጀሉት የዓለም የጤና ድርጅት ሀገራቸው የምትሰጠውን የገንዘብ መዋጮ ለማቆም መወሰናቸውን ትናንት ይፋ አድርገዋል። ውሳኔያቸው ያስከተለውን የተቃውሞና የነቀፋ ምላሾች ያካተተ ዘገባ ሶሎሞን አባተ ይዞ ቀርቧል።
ፕሬዚደንት ዶናልድ ትራምፕ ኮቪድ-19 በዓለም ላይ በ20 እጥፍ እንዲበረታ ያደረገው የዓለም የጤና ድርጅት ነው እያሉ ክስ ያሰማሉ። ፕሬዚደንቱ ከቻይና በሚነሱ ጉዞዎች ላይ ደንግጌው ነበር የሚሉትን እገዳ የጤና ድርጅቱ የፖለቲካ ትክክለኛ መሆኑን ከሰዎች ሕይወት በላይ አድርጎ ተቃውሞብኛል፣ በዚህም አደገኛ ውሳኔ ይዞ ነበር ብለዋል። ትራምፕ ለትናንት ውሳኔያቸው ከመድረሳቸው በፊትም ዩናይትድ ስቴትስ ግዙፏ ለጋሹ ሆና ሳለች የዓለም የጤና ድርጅት ለቻይና የሚያደላ አቋም እንደያዘ በመግለጽ በተደጋጋሚ ሲወቅሱና ገንዘቡን ሊያቆሙ እንደሚችሉም ሲዝቱ ቆይተዋል። ይህ የትናንት የድርጅቱን ገንዘብ የማቀብ እርምጃቸው ከሁለት እስከ ሶስት ወራት ጸንቶ ሊቆይ እንደሚችል ተናግረዋል። ባለፈው ታህሳስ ስለ ቫይረሱ ከቻይና ይወጡ በነበሩ ሪፖርቶች ላይ ሊያደርግ ይገባ የነበረውን የቅርብ ፍተሻ፣ ክትትልና ምርመራ ሳያደርግ ቆይቷል የጤና ድርጅቱ ይላሉ ፕሬዚደንት ትራምፕ። ይሁን እንጂ ይህ የፕሬዚደንቱ የትናንት ውሳኔ ከራሳቸው ሀገር ውስጥም ከውጭም ተቃውሞና ወቀሳዎች ገጥመውታል። ክትትል ንዑስ ኮሚቴም ከፍተኛ አባል ዴሞክራቱ ፓትሪክ ሌሂ የፕሬዚደንቱን ውሳኔ ከዓለም የጤና ድርጅት ላይ በዚህ ዓለም አቀፍ ወረርሽኝ እጅግ አስከፊ ሁኔታ ላይ በደረሰ ጊዜ መያዝ በወገን ጦር ላይ የጠላት ጥቃት ሲያይል ጥይት እንደመከልከል ነው ብለዋል። ሌሂ ዛሬ ለሚታየው አደጋ ዋይት ሀውስን ራሱን መልሰው ይከሳሉ። ለዚህ ጦስ ያደረሰን ቤተ መንግስቱ ከመነሻው የነበረው አያያዝ በደፈናው የተበላሸ ስለነበር በተከታታይ የደረሱትን ማስጠንቀቂያዎች አልሰማ በማለቱ እጅግ ውድ የሆነውን ጊዜ ያለ አግባብ በማባከኑ የሕክምና ሳይንስ መረጃዎችን ውድቅ ሲያደርግ በመቆየቱ ኮቪድ-19ን ከማንኛውም ተራ ጉንፋን ጋር ሲያተካክልና ሁሉም መልካም ይሆናል እያለ በመሰንበቱ ነው ብለዋል ሴናተር ሌሂ። የተወካዮች ምክር ቤቱ የሕግ መምሪያ የቁጥጥር ኮሚቴም ለራሳቸው ለፕሬዚደንት ትራምፕ በጻፈው ደብዳቤ አሁን የወሰዱት እርምጃ ለቻይናው ፕሬዚደንት ቺ ጂንፒንግ እና ለመንግስታቸው ይህንን ቀውስ ለመቆጣጠር ስላደረጉት ተግባር በሚል የተጋነነ ሙገሳ ሲያሰሙ ለነበሩት ለራሳቸው ለትራምፕ አስደንጋጭ ግብዝነት ነው ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ትናንት ምሽት ላይ ባስተላለፉት መልእክት የጤና ድርጅቱ ሊደገፍ የሚገባው እንደሆነ አምናለሁ፣ ኮቪድ-19ን ለማሸነፍ ቁልፍ ተቋም ነው ብለዋል። በዚህ ጊዜ ከዓለም የጤና ድርጅትም ሆነ ከሌላ ማንም ሰብአዊ አገልግሎት እየሰጠ ካለ ተቋም ላይ ገንዘብ መያዝ ወቅቱ አይደለም ሲሉ ጉቴሬሽ አክለዋል። ቻይና፣ የአውሮፓ ህብረት፣ ጀርመን ድርጅቱን ከደገፉ ጎራ ቆመዋል።
በዓለም ዙሪያ በተዛመተው የኮሮና ቫይረስ ወረርሽኝ በቫይረሱ መያዙ የተረጋገጠው ህዝብ ብዛት ከ2 ሚሊዮን ማለፉ ቢነገርም በአብዛኞቹ አካባቢዎች የምርመራው ተደራሽነት እክሎች ስላሉ የተጠቂው ቁጥር በይፋ ከሚነገረው የበለጠ እንደሚሆን ነው የሚጠበቀው። የዛሬው የጆንስ ሆፕኪንስ ዩኒቨርሲቲ ዕለታዊ መረጃ እንዳለው በዓለም ዙሪያ በቫይረሱ ምክንያት ለህልፈት የተዳረገው ሰው ብዛት ከ126,000 አልፏል። ፈረንሳይ በበሽታው የሞቱባት ሰዎች ቁጥር ከ15,000 መብለጡን አስታውቃለች። በዚህም ዩናይትድ ስቴትስ ጣሊያንና ስፔንን በአራተኝነት ተቀላቅላለች። ጣሊያንና ስፔን እንዲሁም ሌሎች በርከት ያሉ የአውሮፓ ሀገሮች የቫይረሱን ስርጭት ለመከላከል ያወጧቸውን የእንቅስቃሴ እገዳዎች ማርገብ ጀምረዋል። ፈረንሳይ ግን ገደቦቿ የሚጸኑበትን ጊዜ ዛሬ አራዝማለች። የእንቅስቃሴ እገዳ እርምጃዎቹን መቼና እንዴት ለቀቅና አድርግ የሚሉትን ጥያቄዎች በዓለም ዙሪያ በርካታ መንግስታት እየተወያዩባቸው ናቸው። የምዕራብ ዩናይትድ ስቴትስዋ የካሊፎርኒያ አገረ ገዢ ጋቪን ኒውሰም ሰው በየቤቱ እንዲቀመጥ የተላለፈውን ትዕዛዝ የምናነሳው ሆስፒታል የሚገባው ህመምተኛ ቁጥር ቢያንስ ለ2 ሳምንታት ከቀነሰና የቫይረሱን ምርመራ ይበልጡን በስፋት ማካሄድ ሲቻል ነው ብለዋል። ለጤና ጥበቃ ሰራተኞች ከቫይረሱ መጠበቂያ ቁሳቁስ በሚገባ ሲዳረስና በቫይረሱ የተጠቁ ሰዎችን ተከታትለን ለይተን ማቆየት ከቻል ብቻ ነው ሲሉም አክለዋል። ህንድ በበኩሏ የፋብሪካና የገጠር የግብርና እንቅስቃሴዎችን በሚቀጥለው ሳምንት እንዲጀመሩ፣ የተቀረው የእንቅስቃሴ እገዳ ግን እስከ ወሩ መጨረሻ እንዲቀጥል ወስናለች። የየሀገሩ ውሳኔ ላይ የሚታየው ልዩነት ታዲያ የወረርሽኙን አካሄድ የሚያንጸባርቅ እንደሆነ ነው የሚስተዋለው። ቀደም ብለው በከፋ ሁኔታ በቫይረሱ የተመቱት አሁን ይዞታው ጋብ እያለ ነው የሚል የተስፋ ጭላንጭል እያዩ በመሆናቸውና ወረርሽኙ ገና መሰራጨቱን የጀመረባቸው የዓለም አካባቢዎች ከመኖራቸው ጋር የተዛመደ መሆኑ ነው የሚታየው። ዛሬ በማላዊ ፕሬዝደንቱ ፒተር ሙታሪካ ከቅዳሜ ጀምሮ ለ21 ቀናት የሚጸና የእንቅስቃሴ እገዳ ትዕዛዞችን ይፋ አድርገዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኢንዱስትሪ የበለጸጉት ሀገሮች ቡድን የጂ20 አባል ሀገሮች በዚህ የአውሮፓ ዓመት በማደግ ላይ ካሉ ሀገሮች የሚጠብቁትን የዕዳ ክፍያ የተወሰነውን ላለማስከፈል መስማማታቸውን ትናንትና ፈረንሳይ አስታውቃለች። የሚበዙት የአፍሪካ ሀገሮች ናቸው። ከፓሪስ ሊሳ ሽላይን ባጠናቀረችው ዘገባ ደግሞ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እርምጃውን ከዚያም ገፋ ለማድረግ ነው የሚፈልጉት። ደቡብ ኮሪያውያን የእርስ በርስ ርቀታቸውን በመጠበቅ ሰልፍ ይዘው እጆቻቸውን በማጽዳትና ፊታቸውን በጭንብል በመሸፈን የእጅ ጓንትን በማድረግ ዛሬ በዓለም በኮሮና ቫይረስ ወረርሽኙ ዘመን የመጀመሪያ በሆነው ትልቅ ምርጫ ድምጻቸው ሊሰጡ ወጥተዋል። የቫይረሱን መዛመት ፈጥና የቀነሰችው ደቡብ ኮሪያ በዛሬው ምክር ቤታዊ ምርጫ ምክንያት ወረርሽኙ እንደገና እንዳያንሰራራባት ስፋት ያለው እርምጃ ይዛ መዘጋጀቷ ነው የተዘገበው። የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ምክትላቸው የነበሩት ጆ ባይደን የዲሞክራቲክ ፓርቲው ፕሬዚደንታዊ እጩ እንዲሆኑ በትናንትናው ዕለት ድጋፋቸውን በይፋ ሰጥተዋል። ባራክ ኦባማ ለጆ ባይደን ድጋፋቸውን የሰጧቸው ተፎካካሪያቸው የነበሩት የቨርሞንቱ ሴኔተር በርኒ ሳንደርስ ከትናንት በስቲያ ሰኞ ለሚስተር ባይደን እጩነት ድጋፋቸውን መስጠታቸውን ተከትሎ ነው። የኮሮና ቫይረስ ወረርሽኝ መዋጋት ላይ የምትገኘው ዩናይትድ ስቴትስ አዲስ አመራር ያስፈልጋታል ብለዋል የቀድሞው ፕሬዝዳንት ባራክ ኦባማ። በመጽሔት ክፍለ ጊዜ ዝርዝሩን ያዘ ዘገባ እናቀርባለን። የጀርመን አቃቢያነ ሕግ በሀገሪቱ የሚገኙ የዩናይትድ ስቴትስ ወታደራዊ ተቋማት ላይ ጥቃት ለማድረስ በማሴር የተወነጀሉ አራት የእስልምና መንግስት አይኤስ አባላት በቁጥጥር ስር መዋላቸውን ገለጹ። ሰዎቹ ጠመንጃዎችና ጥይቶች እንዲሁም ቦምብ መስሪያ ቁሶች እንደተገኙባቸው መግለጫው አመልክቷል። በቁጥጥር ስር የዋሉት የጥቃቱ ሴራ ጠንሳሾች ጀርመን የሚገኙ የዩናይትድ ስቴትስ የአየር ኃይል ሰፈሮችን ሲሰልሉ እንደነበረ መግለጫው አክሏል። አራቱና ቀደም ብሎ የተያዘው አምስተኛው አባል እስላማዊ መንግስት ቡድንን ባለፈው የአውሮፓውያን አመት ከተቀላቀሉ በኋላ ጀርመን ላይ ያሸባሪ ቡድናቸውን የመሰረቱ የታጂኪስታን ተወላጆች እንደሆኑ የአቃቤ ሕጉ መግለጫ አስረድቷል። ሶሪያና ኢራቅ ከሚገኙ የአይኤስ ከፍተኛ አመራሮች ጋርም እንደሚገናኙ ደግሞም መመሪያ ሲቀበሉ የቆዩ መሆናቸውን የአቃቢያነ ሕጉ መግለጫ አያይዞ አስታውቋል። በመጨረሻም በዩናይትድ ስቴትስ ካሊፎርኒያ ሎስ አንጀለስ ከተማ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ቆንስል ጀነራል የነበሩት ዶክተር ብርሃነ መስቀል አበበ ሸኚ ከሃላፊነታቸው መነሳታቸውን ከጽህፈት ቤቱ የተገኘው መረጃ አመለከተ። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ባደረሰን ዘገባ መሰረት በለውጡ አስተዳደር ተሹመው ላለፈው አንድ አመት በቦታው ላይ የሰሩት ዶክተር ብርሃነ መስቀል ለምን እንደተነሱ የቆንስል ጀነራል ጽህፈት ቤቱ የኢኮኖሚ ዘርፍ ኃላፊ አቶ ሙክታር ዋሬ መረጃ እንደሌላቸው ነው የገለጹት። ከውጭ ጉዳይ ሚኒስቴር በመጣ ትዕዛዝ ከሚያዝያ 2 ቀን ጀምሮ በስንብት ደብዳቤ መሸኘታቸውንም ነው አክለው የገለጹት። በዶክተር ብርሃነ መስቀል አበበ ምትክ አቶ ሙክታር ዋሬ በጊዜያዊነት መሾማቸውን ዘገባው አውስቷል። ዳንኤል ተጨማሪ ዝርዝር ባገኘ ጊዜ ይዞ ይመለሳል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው።
እዚህ አይነት አደጋ በጣም ትብብር የሚያስፈልገው ነው። በጣም መተጋገዝ የሚያስፈልገው ነው።
ይህን አይነት የመሳሰሉ አደጋዎች ሲደርሱ መቼም በተለያየ ታሪክ አጋጣሚ ዓለም ዙሪያ የተሰራጨው ኢትዮጵያዊ ለሀገሩና ለወገኑ ያለው ፍቅር እኔ ሁልጊዜም በጣም የሚገርመኝ ነገር ነው። እንዲህ አይነት ነገር ሲደርስ ልክ እዛ ካለው ሰው ባላነሰ ሁኔታ ነው ሰው የሚሰማው።
እዚህ ዩናይትድ ስቴትስ ውስጥና ከኢትዮጵያ ውጪ በሌሎች ሀገሮች የሚኖሩ ኢትዮጵያውያን በኮቪድ-19 ምክንያት ሊደርስ የሚችለውን ችግር ለመቋቋም በሚደረገው መረባረብ ሰሞኑን ወደ 2 ሚሊዮን ዶላር የሚጠጋ ገንዘብ በውጭ ካሉ ኢትዮጵያውያን አሰባስበዋል። በሁለተኛው አጋማሽ በኢትዮጵያም በአሜሪካ ዝግጅታችን ጠብቋቸው። ረቡዕ ሚያዝያ 7 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ሳውዲ አረቢያ የኮሮና ቫይረስ ወረርሽኝ ከተከሰተ በኋላ በየመን በኩል ወደ ግዛቷ የገቡ ኢትዮጵያውያንን ወደ አዲስ አበባ የመመለሱን እርምጃ ለጊዜው ማቋረጧን በዚያ የሚገኙት የኢትዮጵያ አምባሳደር ተናገሩ። አምባሳደር አብዱላዚዝ አህመድ ለአሜሪካ ድምጽ እንደገለጡት ሳውዲ እርምጃውን ለጊዜው ያቋረጠችው ኢትዮጵያ ዜጎቿን ወረርሽኙ በሚጠይቀው ዝግጅት ለመቀበል ጊዜ እንደሚያስፈልጋት በመጠየቋ ነው። በሳውዲ አረቢያ የኢትዮጵያውን አምባሳደር አብዱላዚዝ አህመድን በስልክ ያነጋገረው እስክንድር ፍሬው ተከታዩን ልኳል።
ባለፉት 2ና 3 ሳምንታት ውስጥ ነው ሳውዲ አረቢያ በየመን ድንበሯ በኩል የገቡ ኢትዮጵያውያንን በግዳጅ ወደ አገራቸው የመለሰችው። በዚህ እንቅስቃሴም እስካለፈው ሳምንት መጨረሻ ድረስ ከ2800 በላይ ኢትዮጵያውያን ስደተኞች መመለሳቸውን የተለያዩ መረጃዎች አመልክተዋል። ከጥቂት ቀናት በፊት ጀምሮ ግን ስደተኞቹን የመመለሱ እንቅስቃሴ መቆሙን በሳውዲ አረቢያ የኢትዮጵያ አምባሳደር አብዱላዚዝ አህመድ ለአሜሪካ ድምጽ አረጋግጠዋል። ለዚህ ምክንያቱም በኢትዮጵያ በኩል የቀረበ ጥያቄ መሆኑን ነው የጠቆሙት።
በእኛ በኩል በጣም ሰፊ ሰው ባንድ ጊዜ መጥቶ ዝግጅት ማድረግ ያስፈልጋል። ኳራንቲን ማስገባት ያስፈልጋል። ኳራንቲን ከገባ በኋላ ጊዜውን ጠብቆ እንዲሄዱ ማድረግ አለብን። ለዛ ሁሉ ሰፊ ወጪ ስለሚያስፈልግ ብለን ነው ትንሽ ፋታ ስጡንና ተዘጋጅተን እንወስዳቸዋለን ብለን ያልነው።
ያንን ጥያቄ ያቀረባችሁት ለሳውዲ አረቢያ መንግስት ማለት ነው?
አዎ። እና እነሱም እየተባበሩ ነው ያሉት። አሁን
ጥያቄውን ተቀብለው ከመቼ ጀምሮ ነው ኢትዮጵያን ስደተኞችን ከሳውዲ ወደ አዲስ አበባ መመለስ ያቆሙት?
አንድ 3 ቀን 4 ቀን ይሆናል አሁን። ከዛ በፊት ተነጋግረን ያረግን ያለ ነው። አሁን ግን ለተወሰነ ቀናት እንዳልኩ 3-4 ቀን ቆመዋል። እኛ ዝግጅት አድርገን ተነጋግረን እንቀጥላለን ብለን በጠየቅናቸው መሰረት
አምባሳደር አብዱላዚዝ አክለው እንዳሉት ሳውዲ አረቢያ ወደ ሀገራቸው መመለስ የጀመረችው የኮሮና ቫይረስ ወረርሽኝ ከተከሰተ በኋላ ከየመን ጋር በሚያዋስነው ድንበሯ በኩል የገቡ ኢትዮጵያውያንን ነው። ሶማሊያን አቋርጠው በጅቡቲ በኩል አድርገው ቀይ ባህርን ተሻግረውና በብዙ ስቃይ ውስጥ አልፈው በየመን በኩል ሳውዲ አረቢያ የሚገቡት የነዚህ ኢትዮጵያውያን ቁጥር ደግሞ መጨመሩን ያስረዱት አምባሳደር አብዱላዚዝ አህመድ ስደተኞቹ የገጠማቸው ላለው ችግር ተጠያቂ የሚያደርጉትም በዚህ የወረርሽኝ ጊዜ እንኳን ከድርጊታቸው ያልተቆጠቡ ህገወጥ የሰዎች አዘዋዋሪዎችን ነው። የኮሮና ወረርሽኝ ከተከሰተ በኋላ እንዲያውም የነዚህ ህገወጦች ድርጊት ተጠናክሮ መቀጠሉን የጠቀሱት ኮረርሽኙ በፊት በየመን በኩል ወደ ሳውዲ አረቢያ ይገቡ የነበሩት ኢትዮጵያውያን ቁጥር በቀን ከ200 እስከ 300 እንደሚገመት የሀገሪቱን ባለስልጣናት በመጥቀስ ተናግረዋል አምባሳደሩ። ኮረርሽኙ በኋላ ግን በቀን የሚገቡት ቁጥር የጨመረበት ሁኔታ እንደነበር ጠቁመዋል። እናም ኢትዮጵያውያኑ ስደተኞች የእርስ በርስ ጦርነት ውስጥ ባለችው የመን ውስጥ በመቆየትና ወደ ሳውዲ አረቢያ ገብቶ በመባረር አጣብቂኝ ውስጥ መሆናቸውን ነው አምባሳደሩ ያስታወቁት።
በጣም የሚያሳስብ ነው። ድንበራችን ሀገራችን ድንበር ተዘግቶ ያንን ጥሰው ነው በዜጎቻችን እየተጫወቱ ያሉት። በጣም ጥቂት በሰው ደም የሚነግዱ ደላሎች፣ ትራፊከሮች፣ እነሱ ላይ ሁሉም ኢትዮጵያዊ ተረባርቦ እርምጃ ካልወሰደ አደጋው በጣም የከፋ እየሆነብን ያለው ዜጎቻችን እየተሰቃዩ ነው ያሉት። እነዚህ ድንበራቸው ዘግተው እንዳይገቡብን ካሉ እዛ ያሉት ዜጎቻችንስ ምን ይሆኑ? እልቂት ሊመጣ ነው። ጦርነት መካከል ነው ያሉት። አንዳንዱን እንዲያውም እነዚህ እንደሚነግሩን አስታጥቀው ይጠቀሙባቸዋል የመን ውስጥ ሁቲዎችን ነው የሚሉት። እንግዲህ አስታጥቀው ሁቲዎቹ ወደ ድንበራችን እንደገቡ እያረጉ ግማሹን ደግሞ እያስታጠቁ ነው ብለው ነው የሚነግሩን እዚህ የሳውዲ መንግስት። እና እያንዳንዱ ኢትዮጵያዊ አውቆ አገር ቤትም ያለው ቤተሰቦቻቸውም ልጆቻቸውን ከብታቸውን ሽጠው ምን ብለው ለደላሎቹ ሰጥተው ስቃይ ውስጥ እንዳያስገቡ በእናንተ በኩልም ከፍተኛ ቅስቀሳ ካላደርጋችሁ ሁኔታው በጣም መጥፎ ነው። አንድ ግን ማወቅ ያለብን እና ሌላውም ሰውም እንዲያውቀው እዚህ ኮሮና ከተከሰተ በኋላ ሁሉም ነገር ሎክዳውን 24 ሰዓት ነው። እንግዲህ ሳውዲ 24 ሰዓት መውጣት የለም፣ ሰዓት ላፊ ነው ያለው። የታመመ ሰው ካለ ወረቀት ይኑረው አይኑረው በነፃ እንዲታከም ለሁሉም፣ ለእኛ ዜጋ ብቻ ሳይሆን ለሁሉም ነው ያወጀው መንግስት። እና ይታከማሉ። ምንድን ነው ያሏቸው? የግልም ይሁን የመንግስት ሲታከሙ መታወቂያ እንኳን አትጠይቋቸው፣ አክሟቸው፣ ሲድኑም ልቀቋቸው ነው የተባለው። ይሄ በጣም ጥሩ እድል ነው። ሁለተኛ የተለያዩ የእርዳታ ድርጅቶች በየቤቱ ስራ ለፈቱት ምግብ ለሌላቸው እየሰጡ ነው ያሉት፣ ለእኛ ብቻ ሳይሆን ለሁሉም።
የየመን አዋሳኝ በሆነችው የሳውዲዋ የወደብ ከተማ ጂዛን ወደሚገኝ ማቆያ የተወሰዱና ከወረርሽኙ በኋላ የገቡ ወደ 5000 ኢትዮጵያውያን አሁንም በዚያው እንደሚገኙ አምባሳደሩ አስታውቀዋል። ይበልጥ የሚያሳስበው ግን ገና ወደ ሳውዲ ግዛት ያልተሻገሩትና የመን ድንበር ላይ የሚገኙት በ10000 የሚቆጠሩ ኢትዮጵያውያን ጉዳይ መሆኑንም ነው የገለጹት።
ድንበር እንዳይዘጉ ነው እኔ የምፈራው። ድንበር ከዘጉ ዜጎቻችን እዛ የመን ውስጥ በጣም በከፍተኛ ደረጃ ይጎዳሉ፣ እልቂት ይመጣል።
በጦርነቱም በበሽታውም ማለት ነው።
በበሽታውም አዎ። ለዛ ነው እኛ ስጋታችን።
ሮይተርስ የዘገበውን ጠቅሼ ለጠይቀውት አንድ ጥያቄ፣ ሳውዲ አረቢያ ወደ 200,000 ኢትዮጵያውያን ለመውሰድ እቅድ እንዳላት የመንግስታቱ ድርጅት የውስጥ ኮሚኒኬሽን ልውውጥ አየሁ በሚል ዘግቧል ሮይተርስ። ይህ መረጃ አላችሁ እናንተ አምባሳደር?
እኛ ይሄ መረጃ የለንም። ከነሱ እንደምንሰማው ወደ 10 ሺዎች የሚጠጉ የመንና ሳውዲ ወርደር ላይ አሉ። እነሱ ጋር ያሉት ከአራት ሺህ አምስት ሺህ አይበልጡም። ማቆያ ቦታ ነው የሚያቆያቸው እዛ ጂዘን አካባቢ። ያ ነው ያለው ቁጥር የምናውቀው እሱን ነው።
የሳውዲ አረቢያ መንግስት ወደ አገራቸው የመለሰው የኮሮና ወረርሽኝ ከተከሰተ በኋላ በየመን በኩል የገቡትን ስደተኞች ብቻ መሆኑንም የኢትዮጵያው አምባሳደር ተናግረዋል። የኮሮና ወረርሽኝ ከመከሰቱ በፊት ከገቡትና ኑሯቸውን በዚያ ካደረጉት መካከል ግን የተመለሰ አለመኖሩን የገለጹት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው አመሰግናለሁ። አሁን ወደ ደቡብ ኢትዮጵያ እናቅና። በደቡብ ክልል የሚገኙ ኢንዱስትሪዎችና ከፍተኛ የትምህርት ተቋማት የኮሮና ቫይረስን ወረርሽኝ ለመከላከል የሚያግዙ ቁሳቁሶችን በማምረት በዘመቻው መሳተፋቸውን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ገለጠ። በክልሉ መንግስትም በርካታ ተግባሮች እየተከናወኑ መሆናቸውን ገልጠው በክልሉ ህዝብ ዘንድ ግን ዋጋ የሚያስከፍል የቸልተኝነትና ከፍተኛ የሆነ የመዘናጋት ችግር መኖሩን ማረጋገጣቸውን የቢሮ ኃላፊ ወይዘሮ ሰናይት ሰለሞን ለአሜሪካ ድምጽ ገልጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አለው።
የክልሉ የኮሮና መከላከያ ግብረ ኃይል ከተቋቋመ ጊዜ ጀምሮ የጤና፣ የትራንስፖርት፣ የንግድና ገበያ ልማት፣ የሚዲያና ኮሚኒኬሽን፣ የህዝብ ግንኙነትና የገቢ አሰባሰብ፣ የውሃና ንጽህና ጥበቃ በሚል የተለያዩ ዘርፎችን በማዋቀር ወደ ስራ መግባቱና በተሰጣቸው ኃላፊነት መሰረት ስራቸውን እየሰሩ መሆናቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን ተናግሯል። የዚህ አካል መሆኑን የገለጡት የሐዋሳ ኢንዱስትሪ ፓርክን ጨምሮ በደቡብ ክልል የሚገኙ 16 የተለያዩ መለስተኛ ፋብሪካዎችና ኢንዱስትሪዎች የኮቪድ-19 ወረርሽኝ ለመከላከል የሚያግዙ የአፍና የአፍንጫ መሸፈኛ ጭንብልና የእጅ ንጽህና መጠበቂያ ሳኒታይዘር በማምረት ላይ መሆናቸውን ገልጠዋል።
ከዛ ውስጥ ወደ 5 የሚሆኑ ኢንዱስትሪዎች ወደ ስራ ገብተዋል ማለት ነው። ሳኒታይዘር የሚያመርቱ አሉ። አልኮልም ለማምረት አንዳንድ ግብአቶችን የሚጠይቁ አሉ። መንግስት ድጋፍ እንዲያደርግ ማለት ነው። እሱን ድጋፍ ለማድረግ ከፌዴራል መንግስት ጋር ኮሚኒኬት እያደረግን ያለ ነው። ሰፖርት የሚደረጉበት መንገድ ላይ ኮሚኒኬት እያደረግን ነው። በቅርቡ ወደ ስራ ይገባሉ ተብሎ ይጠበቃል። ከዛ ውጪ አንድ ኢንዱስትሪ እዚሁ የሐዋሳ ኢንዱስትሪ ፓርክ ውስጥ አንድ ባለሀብት ማስክ ማምረት ጀምሯል ማለት ነው። ከዛ ውጪ ያሉ አራት ኢንዱስትሪዎች ደግሞ የሳኒታይዘር የማምረት ስራ ውስጥ የገቡበት ሁኔታ ነው ያለው። ሌሎቹም በሂደት እንደዚሁ ወደ ስራው ይገባሉ።
ጥራታቸው ማን ይለካዋል? ለብሶ ምስራች ከሆነ የጥራት ደረጃቸው እንዴት ነው የሚለካው?
ኖርማሊ ወደ ምርትም ሲገቡ አስፈላጊው ቅድመ ሁኔታ መዘጋጀቱ መጠናቀቁ ዝግጅት መጠናቀቁ ጀምሮ ቼክ ተደርጎ ነው የሚገባው። አሁን ባለው የክልሉ ህብረተሰብ ጤና ኢንስቲትዩት ነው ይህንን ክትትል የሚያደርገው ማለት ነው። ደረጃውን ጠብቋል አልጠበቅም፣ ፌዴራል ደረጃዎች ኤጀንሲ የሚያወጣው ደረጃ አለ። ምግብና መድኃኒት ጥራት ቁጥጥር ባለስልጣንም የሚያወጣው ደረጃዎች አሉ። እነኛን አሟልቶ አላሟላም የሚለው ቁጥጥር የሚያደርገው የክልሉ የህብረተሰብ ጤና ኢንስቲትዩት ነው ማለት ነው።
የሐዋሳ ኢንዱስትሪ ፓርክ በቀን 10,000 ጭንብል ያመረተ መሆኑና በአጭር ጊዜ ውስጥም በቀን 50,000 ጭንብሎችን ወደ ማምረት እንደሚሸጋገር የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አሳውቀዋል። በክልሉ የሚገኙ ከፍተኛ ትምህርት ተቋማትም በተመሳሳይ ተግባር ተሳትፎ ማድረጋቸውን ወይዘሮ ስናይ ተናግሯል።
በርካታ ዩኒቨርሲቲዎች ተማሪ ማደሪያዎችን ለለይቶ ማቆያ አገልግሎት እንዲውል የማድረግ ስራ ኦልሞስት በክልላችን የሚገኙ ሁሉም ዩኒቨርሲቲዎች ለዚህ ዝግጁ ናቸው ማለት ነው። አንዳንድ ዩኒቨርሲቲዎች ደግሞ አስቀድሞም እነኚህ የንጽህና መጠበቂያ ሳኒታይዘሮችን የማምረት ስራ የጀመሩበት፣ ቀለል ያሉ የእጅ ማስታጠቢያ እንትኖችን ምርቶችን የማዘጋጀት የጀመሩበት እንደ ወላይታ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ ይታወቃሉ እና ወደዚያ የገቡ አሉ። በሂደትም ደግሞ ለመግባት ፕሮሰስ እያደረጉ ያሉ ዩኒቨርሲቲዎችም አሉ ማለት ነው።
የሐዋሳ፣ የድላም፣ የወላይታ ሶዶ፣ የአርባ ምንጭና ሌሎችም ዩኒቨርሲቲዎች በመሳተፍ ላይ ናቸው። በክልሉ በሐዋሳ ከተማ ከቀናት በፊት የኮሮና ቫይረስ ምርመራ መጀመሩን አስታውሰው በአርባ ምንጭና በወላይታ ሶዶ ከተሞችም ለመጀመር ዝግጅት በመደረግ ላይ መሆኑን ገልጠዋል። ቀደም ብሎ ክልሉ ጥሎ የነበረው የትራንስፖርት ገደብ የፌዴራል መንግስት ባወጀው የአስቸኳይ ጊዜ አዋጅ መነሳቱን ተከትሎ ቁጥጥሩ በመላላቱ ለቫይረሱ በሚያጋልጥ ሁኔታ እንቅስቃሴ እየተደረገ ነው በሚል ለሚቀርበው ክስም ወይዘሮ ሰናይት ማሟላት ያለባቸውን ቅድመ ሁኔታዎችን ሳያሟሉ ተሽከርካሪዎች እንቅስቃሴ አያደርጉም ብሏል። ክልሉ ከሌሎች ሀገራት በሚዋሰንባቸው በኬንያና በደቡብ ሱዳን ድንበር አካባቢ የሚኖሩ ነዋሪዎች የሰዎች እንቅስቃሴና ዝውውራውን ማልተገታም ስጋትም አድሮብናል ማለት ለሚያቀርቡት ወቀሳም የክልሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይ ሰለሞን መልስ ሰጥተዋል።
ከቡርጂ ከማሮ ከኮንሶ እንድ ከደቡብ ኦሞ ምዕራብ ኦሞ ምዕራቦሙም ከደቡብ ሱዳን ጋር የሚዋሰንበት አካባቢ ስላለው ማለት ነው። እነሱ ላይ ምናልባት የተቀመጠውን ዳይሬክሽን በጣሰ መንገድ የሚመጣ አካል እንኳ ቢኖር ወደ ኳራንታይን እንዲገባ ነው የተቀመጠው ዳይሬክሽን ማለት ነው። ይሄ ከመሆኑ በፊት ራሱ ቦታዎቹ ተለይተዋል። ቦታዎቹ ተለይተዋል ማለት ከዛ በኩል የሚገቡ ሰዎች ማረፊያ ስፍራቸው ማለት ሪስክ የሆኑ ኤሪያዎች የትኞቹ ናቸው የሚለው አንደኛ ከሚዋሰኑ አካባቢዎች ናቸው። ሁለተኛ ለምሳሌ አሁን ቡርጂን ካነሳ ኦልሞስት ጽፊ ማህበረሰብ የሚኖረው የቡርጂ ኬንያ ላይ ነው እና ሰፊ የሆነ ምልልስ አለ። እንደዚህ አይነት ቦታዎችን የመለየትና በጸጥታውም በጤናውም ስራ ትኩረት ሰጥቶ እዛ አካባቢ ላይ ክትትል የማድረግ ስራዎች ተሰርተዋል ማለት ነው። ሶ ከዚህ የተነሳ ቡርጂ አካባቢ ወደ 93 የሚሆኑ አካላት ወደ ኳራንታይን እንደገቡ ነው መረጃ ያለን። ኮንሶ ላይም እንደዚሁ ከያቢሎ መስመር ትራንስፖርት አምጥቶ ቦርደር ላይ ለኮንሶ መግቢያ አካባቢ ላይ አራግፎ የመመለስ አይነት ሁኔታዎችም በታዩበት ጊዜ እነኛን ሰዎች ቀጥታ ወደ ማቆያ ስፍራ የመውሰድ እርምጃዎች የተወሰዱበት ሁኔታ አለ። በነገራችን ላይ የጸጥታ ዘርፍም ራሱን የቻለ አቅዶ የሚሰራው ስራ አለው። እሱ ላይ አንዱ እንዳልከውም ክልላችን ከኬንያም ከደቡብ ሱዳንም የሚዋሰን መሆኑ ታይቶ ከነኛም ደግሞ ዋና ዋና በሮች ተብሎ ወደ አምስት በሮች ተለይተው አምስቱም በሮች ላይ የጥበቃ አካላት ማለት የጸጥታ ኃይሎች እዛ እንዲሰፍሩ ተደርጎ በዛ መንገድ ነው ማኔጅ ለማድረግ የተሞከረው ማለት ነው። ወደዚህ እንዳይገባ የማድረግ
ቫይረሱን ለመከላከል በክልሉ መንግስት የተለያዩ ተግባራት እየተከናወኑ ቢሆንም በክልሉ ህዝብ ዘንድ ግን ዋጋ የሚያስከፍል ቸልተኝነትና ከፍተኛ የሆነ የመዘናጋት ችግር መኖሩን ማረጋገጣቸውን ለቪኦኤ ተናግሯል። የክልሉ መንግስት ቫይረሱን ለመከላከል ስራ የሚውል 70 ሚሊዮን ብር በጀት መያዙን ጠቅሰው የዞን አስተዳደሮችም ከ57 ሚሊዮን ብር በላይ መመደባቸውን ገልጠዋል። ከባለሀብቶችና ከተለያዩ የህብረተሰብ ክፍሎችም 18.5 ሚሊዮን ብር ድጋፍ የተገኘ ሲሆን መንግስታዊ ያልሆኑ ድርጅቶች ደግሞ 16.5 ሚሊዮን ብር ድጋፍ ማድረጋቸውን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። ወደ አምቦና ወደ ወለጋ ነው በተከታዩ ዘገባዎች የምናቀናው። የአምቦና የወለጋ ዩኒቨርሲቲዎች የእጅ ማጽጃ ፈሳሾችን በማምረት ለተለያዩ ድርጅቶችና ህብረተሰቡ እያዳረሱ መሆናቸው ተገለጠ። የኮሮና ቫይረስን ወረርሽኝ አስቀድሞ ለመከላከል የግንዛቤ ትምህርት መስጠቱንም ስራ እያከናወኑ መሆናቸውን የዩኒቨርሲቲዎቹ ሪፈራል ሆስፒታሎች ስራ አስኪያጆች ተናግረዋል። በአጠቃቀሙም ዙሪያ የሚታዩ ችግሮች እንዲቀረፉ እግረ መንገዳቸው ቸውን ግንዛቤ እየሰጡና በተግባርም እያሳዩ እንደሆኑ መግለጻቸውን ጠቅሶ ናኮር መልካ ተከታዩን አድርሶናል።
የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ጤና ትምህርት ክፍል ኃላፊ ዶክተር ተመስገን ጥላሁን የኮሮና ወረርሽኝ በኢትዮጵያ መገኘቱን ተከትሎ የእጅ ማጽጃ ፈሳሽ ወይም ሳኒታይዘር እያመረቱ ለህብረተሰቡና ለተለያዩ ድርጅቶች እያከፋፈሉ መሆናቸውን ተናግረዋል።
ይህ በሽታ ከመከሰቱ በፊት ሆስፒታላችን አልኮል ወይም ሳኒታይዘር ሲያመርት ነበረ። በሽታው ከተፈጠረ በኋላ ኢታኖል 1500 የሚሆን ከኦሮሚያ ጤና ቢሮና ከእንጫ ሱካር ፋብሪካ ደግሞ ወደ 500 ሊትር አግኝተን ስናመርት ቆይተናል ማለት ነው። እስካሁን ድረስ ለህብረተሰባችን፣ ለጤና ጣቢያ፣ ነቀምቴ ዙሪያ ያሉት ሆስፒታሎች እና የተለያዩ መንግስት መስሪያ ቤት ከ1000 ሊትር በላይ አቅርበናል። ስናቀርብ ደግሞ የምንወስደው ሳንቲም የለም፣ በነፃ ነው የምናቀርበው።
የምስራቅ ወለጋ ዞን ጤና ጽህፈት ቤት ኃላፊ አቶ ሶናን ደሳለኝ ከዩኒቨርሲቲው ሆስፒታል የተሰጣቸውን 168 ሊትር ሳኒታይዘር ለ64 ጤና ጣቢያዎች ማከፋፈላቸውን ጠቅሰው ወረርሽኙን አስቀድሞ ለመከላከል መምህራንና ከ620 በላይ የጤና ኤክስቴንሽን ባለሙያዎችን በመጠቀም በዞኑ 17ቱም ወረዳዎች ቤት ለቤት በመሄድ ግንዛቤ እየሰጡ ነው ብለዋል። የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ሕክምና ክፍል ኃላፊ ዶክተር ጎንፋ ሞቲም በበኩላቸው ከግንዛቤ መስጠት ተግባሩ ጎን ለጎን ሳኒታይዘር አምርተው ለህብረተሰቡ ለማዳረስ እየሰሩ መሆናቸውን ገልጸዋል።
በአሁኑ ጊዜ እየሰራንም የምንገኘው። አንዳንዴ ግንዛቤ ማስጨበጫ ወጥተን ለህብረተሰቡ እየሰጠን ነው የምንገኘው። ዛሬ ስምንተኛ ቀናችን ነው እንደ ሆስፒታል ጎን ለጎን። አሁንም ሳኒታይዘሩም እኛ ዩኒቨርሲቲ ላይ ፋርማሲ ትምህርት ክፍል ተዘጋጅቶ ከኦሮሚያ የተሰጠን አልኮሎቹን፣ ሌሎች ኬሚካሎች ጋር ስራዎቹ እየተሰሩ ነው። ከዛ ውስጥም ለአካባቢው ጤና ጣባ፣ ሆስፒታሎች እና ሌሎች የመንግስት መስሪያ ቤቶች እኛ ሆስፒታልም ጨምሮ መስጠት ላይ እንገኛለን ማለት።
ዩኒቨርሲቲዎቹ ሳኒታይዘር እና ሌሎችም አስቀድሞ በሽታውን ለመከላከል የሚጠቅሙ መሳሪያዎች አጠቃቀምን በተመለከተ በህብረተሰቡ ዘንድ ያስተዋሉትን ችግር ገልጸው ችግሩን ለመቅረፍ ስላደረጉት ተግባርም ገልጸዋል።
ስለዚህ አንዳንዶቹ እንደ መድኃኒት ነው ይህንን ሳኒታይዘር የሚያዩት። ትንሽ ብቻ እጃቸው ላይ ጨምሩና ይተዋሉ ማለት ነው። አንዳንዶቹ ደግሞ የተለያየ ቦታ ለምሳሌ ሻይ ቤት ወይ ደግሞ እኛ ያሰጠንበት ቦታ ሌላ መድኃኒት ይጠቀሙ ይጠናል ማለት ነው። እስካሁን ድረስ ለዚህ በሽታ መድኃኒት ወይም ክትባት ስላልተገኘ መከላከሉ ላይ መሰራቱ በጣም አዋጭ ነው። ባለሙያዎች እነዚህ ነገሮችን ይፈልጋሉ። ፐርሰናል ፕሮቴክቲቭ ኢኩፕመንት የሚባሉ ያየናቸው ነገሮች ውስጥ ትክክል አሁኑ ተጠቃቀሙ ትክክል አይደለም። አሁን ለምሳሌ የአልኮል አጠቃቀም ላይ ችግር አለ። ሌላ ነገር ማስክ ብትወስድ አሁን ለምሳሌ N95 ጤና ባለሙያዎች ስፔሻሊ ከበሽተኛ ጋር ንክኪ ያላቸው ጤና ባለሙያዎች በጣም ያስፈልጋል። N95 የሚባል ግን አንዳንድ ጊዜ ሌሎቹ ሲጠቀሙ ከተማዎች ሲጠቀሙ ታያል። እሱ ነገር ጥሩ አይደለም። ለእነሱ ማቆየት በጣም ይጠቅማል። ጤና ባለሙያተኞቹም ያው ማስኮቹን በደንብ መጠቀም ሲያስፈልግን ብቻ ነው መጠቀም ያለብን እንጂ ጊዜ መጠቀም የለብንም። ምክንያቱም አቅርቦቱ በዓለም ላይ ችግር እንዳለ ይታወቃል። እኛ ሀገር ደግሞ ችግሩ ይበልጣል እንጂ አያንስም። እና ስለዚህ ያለንን ፐርሰናል ፕሮቴክቲቭ ኢኩፕመንቶቹን በትክክል መጠቀም አለብን ማለት ነው።
እዚህ አካባቢ ርቀትን ጠብቆ አለመሄድ፣ እጅ አለመታጠብ፣ ሰዎች ተሰብስቦ የሚገኙበት ቦታ ላይ ተሰብስቦ መገኘት እና ወይ ደግሞ ውሃ ምያለ የማይጠቀሙ ሰዎችን ለማየት ችለናል።
ኮሮና ቫይረስ ወረርሽኝ ዩኒቨርሲቲዎቹ በሚገኙበት አካባቢዎች ቢከሰት ለመመርመርና ለማከም ስላደረጉት ቅድመ ዝግጅትም እንዲህ ያብራራሉ።
ከተገኙ ለይቶ ማቆያ ቦታ አዋሮ ዩኒቨርሲቲ ካምፓስ ላይ ቦታ አዘጋጅተን ሰዎችን መድበን እዛ አካባቢ ለይትምና እያዘጋጀን ነው። ወደ ስራም ገብተናል። እዚህ አልፎ ደግሞ እንደ አጋጣሚ ላብራቶሪ ፖዚቲቭ የሚሆኑ ሰዎች ከተገኙ ጉደር ሆስፒታል ሰዎችንም ስልጠና ሰጥተናል። ጉደር ሆስፒታል ባለሙያዎችም ተጨማሪም ደግሞ በእኛ ሆስፒታልም ስልጠና የወሰዱ ባለሙያዎች ስፔሻሊስቶችም ስላሉ
ሆስፒታላችን የተጠቁ በሽተኞች የሚታከምበት ቦታ ሆኖ ተመርቷል። ስለዚህ እያዘጋጀን ነው ማለት ቶታሊ ሌሎችን በሽተኞች ወደ ሌላ ሆስፒታል ልከን ሆስፒታላችን እያዘጋጀን ነው ማለት ኮሮና በሽታ ሕክምና ማዕከል እንዲያገለግል ማለት። በተጨማሪም ደግሞ እዚህ አካባቢ ላብራቶሪ የለም። ፒሲአር አይሰራም ማለት ነው። ስለዚህ ለምዕራቡ የሀገራችን ክፍል እንደሚያገለግል አንድ ዲያግኖስቲክ ሴንተር የምርመራ ማዕከል ማለት ነው እያዘጋጀን ነው። ሰዎች ስልጠና እየወሰዱ ነው። ስለዚህ ማሽኑን ከአንድ ቀን በኋላ ኢንስቶል እናደርጋለን። ስለዚህ አንድ ሳምንት ውስጥ ስራ ይጀምራል ማለት ነው።
ምን ያህል ሰው መመርመር ይችላል? በቀን
በቀን ሳይሆን በአንድ ጊዜ 96 ሳምፕሎቹ መመርመር ይችላል።
ምን ያህል አልጋ አዘጋጅታችኋል የህክምና ተቋሙ?
እስካሁን ድረስ ወደ 150 አልጋ አዘጋጅተናል።
ከሁሉም የሚልቅ አስቀድሞ በጠንቀቁ በመሆኑ ህብረተሰቡ የጤና ባለሙያዎችን ምክር ተግባራዊ በማድረግ ራሱን ቤተሰቡንና አካባቢውን ከወረርሽኙ እንዲከላከል ጥሪ አቅርበዋል። ለአሜሪካ ድምፅ ናኩር መልካ ካምቦ።
ናኩርንም ለዘገባው አመሰግናለሁ። ተከታዩም አድማጮች በተመሳሳይ ርዕሰ ጉዳይ ዙሪያ የተቀናበረ ዝግጅት ነው። ወደ ደሴ እንሻገራለን። የወሎ ዩኒቨርሲቲ ከ20 ሚሊዮን ብር በላይ የሚያወጡና የኮሮና ቫይረስን ወረርሽኝ ለመከላከል የሚያግዙ ግብዓቶችን ለአራት ዞኖች አከፋፍሏል። በደቡብ ወሎ ደሴ ከተማ አስተዳደር፣ በዋግ ህምራና በኦሮሞ ብሔረሰብ አስተዳደር ዞኖች ውስጥ ለሚገኙ የጤና ተቋማትና ለይቶ የማቆያ ማዕከላት ድጋፍ እየተደረገ ሲሆን ግብዓቶቹ 55 አይነት መሆናቸውም ተገልጧል። ድጋፉ ቀድሞ ወሎ ጠቅላይ ግዛት በመባል የሚታወቀውን አካባቢ በአዲስ መንፈስ የሚያስተሳስር ነው መባሉን ገልጦ ነው መስፍን አራጌ እንዲህ ያቀናበረው።
ዩኒቨርሲቲው ለለይቶ ማቆያነት የተመረጡ ሁለት ካምፓሶቹን ለአገልግሎት ዝግጁ ሲያደርግ ቆይቷል። አሁን ደግሞ የግባት አቅርቦት ችግርን ለመቅረፍ ድጋፍ አድርጓል ነው የሚሉት የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታሁን።
በአጠቃላይ ምስራቅ አማራ አካባቢ ያለውን የሚያካትት በተለይ የሚድሮ ወሎ በዋናነት ያካተተ ለሰቆጣ ሰጠናል፣ ከሚሴን አካተናል፣ የኦሮሞ ብሔረሰብ ተብሎ በአሁኑ ሰዓት ያለውን እና ደቡብ ወሎ በአጠቃላይ ኮምቦልቻ ከተማን እንዲደርስ አድርገናል። አምስት ሳይቶች ናቸው ደቡብ ወሎ ላይ ማግለያ የኳራንቲን የተመረጡት፦ የወሎ ዩኒቨርሲቲ ሁለት ግቢዎች፣ የኮምቦልቻ ግብርና ኮሌጅ፣ የመቅደላ አምባ ቱላ ወላያና መካነ ሰላም ካምፓሶች ነው። ቀጣይም ከአፋር ጋር ግንኙነት እንፈጥራለን። ሰማራ ዩኒቨርሲቲ ጋር ግንኙነት ፈጥረን እዚህ በአፋር በኩል ብዙ ሰው ይመጣል። በቀን እስከ 20 መኪና የሚገባበት አካባቢ ነው። ሆትስፖት ኤሪያ ነው።
ዩኒቨርሲቲው ከ20 ሚሊዮን ብር በላይ ወጪ ያደረገባቸውን 55 አይነት ግብአቶችን ትናንት ያከፋፈለ ሲሆን ከግብአቶች ውስጥ የኮሮና ቫይረስ መከላከያና የሕክምና ቁሳቁሶች ይገኙበታል። በሕክምናው ላይ የላቀ አስተዋጽኦ ያበረክታሉ ተብለው የሚጠበቁት የደሴ ሪፈራል ሆስፒታልና የቦሩ መጀመሪያ ደረጃ ሆስፒታል የድጋፉ ተጠቃሚዎች ናቸው።
ደሴ የሁሉም ማዕከል ስለሆነ ማዕከሉም የኳራንቲን ሴንተሩም እዚህ ነው። የትሪትመንት ማዕከሉ ቦሮ ሆስፒታል ነው። ደሴ ሆስፒታል ደግሞ በገፍ ብዙ ሰዎች እየመጡበት ስለሆነ ለቦሮ ሆስፒታልም ለደሴ ሆስፒታልም ለደሴ ኳራንቲን ሳይትም የሚከፋፈል ዕቃ ነው የሰጠነው ትናንት።
ግብአቶቹን የተረከቡት ዞን ተወካዮች እርዳታው የቀድሞ ወሎን አንድነት በመመለስ በጋራ የመጣውን ችግር በጋራ ለመመከት መነሳሳትን ይፈጥራል ብለዋል። የኦሮሞ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪ እብሬ ከበደ
በተለይ በጣም ደስ ያለኝ በድሮ ወሎ ስም አጠቃላይ ቀጠናው ለማስተሳሰር ለመደገፍ የሚደረገው ጥረት በጣም ትልቅ ትምህርት ሰጪ ስለሆነ ወልዲያ ዩኒቨርሲቲም የኛው ነው። እሱም የወሎ ዩኒቨርሲቲን አርአያነት ወስዶ ወደፊት ተመሳሳይ በጎ ተግባር ይፈጽማል የሚል ተስፋ አለኝ።
የዋግምራ ብሔረሰብ አስተዳደር ዞን ጤና መምሪያ ምክትል ኃላፊ አሳዬ ገብረስላሴ በበኩላቸው ዞኑ በመሰረተ ልማት አለመሟላት የሚያጋጥመውን ችግር ግምት ውስጥ በማስገባት ዩኒቨርሲቲው ላደረገው ድጋፍ አድናቆታቸውን ገልጸዋል። ወሎ ዩኒቨርሲቲ ከዚህ በተጨማሪ የመከላከል ተግባሩን ለማጠናከር ለበጎ ፈቃደኛ ወጣቶች ስልጠና መስጠቱን ከዩኒቨርሲቲው ፕሬዚዳንት ማብራሪያ ለማወቅ ተችሏል።
ዋና ዋና ሶስት ስራዎች እንዲሰሩ እንጠብቃለን። እነሱን አንደኛ ህዝብ ያስተምራሉ፣ ሁለተኛ በዛ አካባቢ የሚጠረጠርን ሰው በስልክ ጠቁመው ወደ ማግለያ ያመጣሉ፣ ሶስተኛ ደግሞ የተቸገሩ ወገኖችን ይረዳሉ።
ዩኒቨርሲቲው በደሴ ካምፓሱ ያዘጋጀውን የለይቶ ማቆያ ክፍሎችና የህክምና ባለሙያዎች ማረፊያ በዕለቱ ለተገኙ እንግዶች ያስጎበኘ ሲሆን ክፍሎቹ አልባሳትን ጨምሮ በተለያዩ ግብአቶች ስለተሟሉ በማንኛውም ሰዓት አገልግሎት ለመስጠት ዝግጁ መሆኑ ተረጋግጧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
እናመሰግናለሁ። አድማጮች፣ አሁን ከኢትዮጵያ ነክ ዜናዎች ወደ ዓለም አቀፍ ርዕሶች እንሻገራለን። ወዲህ ወደ ዋሽንግተን የሚያመጣናል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የፊታችን ህዳር በሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የዲሞክራቲክ ፓርቲያቸው እጩ ሆነው ለመቅረብ በመወዳደር ላይ ላሉት ጆ ባይደን ያላቸውን ድጋፍ ትላንት ይፋ አድርገዋል። የባይደን የቀድሞ ተፎካካሪ የቨርመንት ክፍለ ግዛቱ እንደራሴ ሴናተር በርኒ ሳንደርስም ባለፈው ሰኞ ድጋፋቸውን ለባይደን የሚሰጡ መሆናቸውን አስታውቀዋል። የዲሞክራቲክ ፓርቲው እጩ ሆኖ የመቅረባቸው ጉዳይም ያለቀለት ነው የተባሉት ባይደን ምርጫው ከሚካሄድበት ከመጪው ህዳር ወር አስቀድመው ግን በቅድመ ምርጫ ፉክክሩ ወቅት የተለያየውን የዲሞክራቲክ ፓርቲያቸውን ወደ አንድ የማምጣት ብርቱ ፈተና ይጠብቃቸዋል። የአሜሪካ ድምፅ ዘጋቢ ማይክል ኦሱሊቫን ከሎስ አንጀለስ ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍሳዬ ታቀርበዋለች።
በእውቀት፣ በልምድ፣ በሀቀኝነት፣ በትህትና፣ በአሳቢነትና በጸጋ የሚያምን አመራር የሚያስፈልገው በመዲናችንና በከንቲባው ጽህፈት ቤት ብቻ ሳይሆን በዋይት ሀውስ ቤተ መንግስቱም ጭምር መሆን ያለበት ነው። ጆ ባይደን የዩናይትድ ስቴትስ ፕሬዚደንት እንዲሆኑ የሚደግፈውም ለዚህ ነው ብለዋል የቀድሞ ፕሬዚደንት ባራክ ኦባማ ትላንት ለጆ ባይደን ድጋፋቸውን ሲገልጹ። ለፕሬዝዳንትነት ሲወዳደሩ የነበሩት ዲሞክራት በርኒ ሳንደርስም ባለፈው ሰኞ ጆ ባይደንን እንደሚደግፉ ገልጸዋል። ዛሬ መላ አሜሪካውያን፣ እያንዳንዱ ዲሞክራትና ነጻ አመለካከት ያለው አሜሪካዊ፣ ብዙ ሪፑብሊካውያንም ጭምር እኔ የደገፍኳቸውን ተወዳዳሪ እንዲመርጡ በሚካሄደው ዘመቻ ተባብረው እንዲቆሙ እጠይቃለሁ ማለታቸው ዲሞክራቶች እየተባበሩ መሆናቸውን ያሳያል ሲሉ በኤምሪ ዩኒቨርሲቲ የሚሰሩት ተንታኝ አንድራ ግለፕሲ አስገንዝበዋል። ድጋፎቹ ወረርሽኙ በዓለም አቀፍ ደረጃ በሚዛመትበት ወቅት መሰማታቸው ራሱ ወሳኝ ነው፣ ምክንያቱም የሚዲያ ትኩረት ለማግኘት የሚቻልበት ጊዜ አይደለምና። የምርጫ ዘመቻ ለማካሄድ የሚቻልበት ጊዜ ባለመሆኑም የመገናኛ ብዙሃን ትኩረት ለማግኘት ከባድ ነው በማለት ቢለብሴ አስረድተዋል። ባይደን የሳንደርስ ደጋፊ የነበሩትን ወጣቶችና ተራማጆችን ለመሳብ መቻል አለባቸው ይላሉ አንጋፋ ተራማጅ ዲሞክራት አሌክሳንድራ ኦኬሾ ኮርቴዝ። መራጮች ባይደን ወደ መምረጥ እንዲያዘነብሉ መጣር ያለብን ይመስለኛል። ወደንም ጠላንም ዶናልድ ትራምፕ በሙሉ ስሜት የሚደግፏቸው ሰዎች አሏቸው። ማድረግ ያለብንም እንደዛ ነው ይላሉ ኦኬሾ ኮርቴዝ። በዓለም ደረጃ ቀውስ ሲኖር ሁለቱም ተወዳዳሪዎች የምርጫ ዘመቻ ማካሄድ ከባድ ይሆንባቸዋል። ተንታኟ ጌለብስ ታዲያ በምርጫ ዘመቻ ላይ የተሰማሩ ሰዎች እንደ ልብ ከመራጮች ጋር እየተገናኙ እንዲመርጧቸው ለመጠየቅ እንዲችሉ ይህ ወረርሽኝ እንዲያበቃ ተስፋ እናደርጋለን ብለዋል። ወይም ተወዳዳሪዎቹ በማህበራዊ ሚዲያ ላይ ለመተማመን ይገደዳሉ። ርቀት ጠብቀው የምርጫ ዘመቻ ማካሄድም ሊኖርባቸው ነው።
አዳነችን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈው ስርጭታችንን ነው። ወደ ሁለተኛው አጋማሽ ቀዳሚ ርዕስ ነው የምናልፈው። ዩናይትድ ስቴትስ ውስጥና ከኢትዮጵያ ውጪ በሌሎችም ሀገሮች የሚኖሩ ኢትዮጵያውያን በኮቪድ-19 ምክንያት ሊደርስ የሚችልን ችግር ለመቋቋም በሚደረገው መረባረብ እየተሳተፉ መሆናቸውን እየገለጹ ነው። ተሳትፏቸውንም ችግሩ እስካለ ድረስ እንደሚቀጥሉ አስታውቀዋል። ሰሞኑን ወደ 2 ሚሊዮን ዶላር የሚጠጋ ገንዘብ በውጭ ካሉ ኢትዮጵያውያን ዘንድ አሰባስበው አስፈላጊ ለሆኑ ቁሳቁሶች መግዣ እየዋሉ ያሉ ሁለት ድርጅቶች ተወካዮችን ሰለሞን አባተ አዋይቷል። ለዛሬው ኢትዮጵያውያን በአሜሪካ ፕሮግራም እንዲህ አቀናብሮታል።
የኮሮና ቫይረስ መስፋፋትና የኮቪድ-19 በዓለም ዙሪያ እየጠና መምጣት የኢትዮጵያውያኑንና ትውልደ ኢትዮጵያ ግዩራንን አእምሮና ህሊና ያነቃው ቫይረሱ ኢትዮጵያ መግባቱ ከመገለጹ በፊት አንስቶ ነበር። ባለፉት ጥቂት ሳምንታት ውስጥ ኮሮና ቫይረስ ቀስ በቀስ እየተዛመተ የመምጣቱ አዝማሚያ እንዲሁም በኮቪድ-19 ምክንያት ሰው መሞቱም የወረርሽኙን አሳሳቢነት ይበልጥ እያጎላው መጥቷል። በመንግስትና በሌሎችም ተሳታፊ አካላት እየተደረገ ያለውን ጥረት ለማገዝ እየተንቀሳቀሱ ካሉ ድርጅቶች መካከል ከተመሰረተ 7 ዓመታትን ያስቆጠረውና የተለያዩ ሰብአዊ ድጋፎችን ለኢትዮጵያውያን ለማድረስ ሲጥር የቆየው ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም በምህፃር ግሎባል አላያንስ እየተባለ የሚጠራው ስብስብ አንዱ ነው። ሌላው ዶክተር አብይ አህመድ የጠቅላይ ሚኒስትርነቱን ስራ እንደተረከቡ በዓለም ዙሪያ ላሉ ኢትዮጵያውያን ባደረጉት ጥሪ መሰረት የተቋቋመው የኢትዮጵያ ዳያስፖራ ትረስት ፋንድም እንዲሁ በሰሞኑ መረባረብ ውስጥ እጃቸውን ካስገቡ ተቋማት አንዱ ነው። የሁለቱንም ተወካዮች ሰሞኑን ጋብዘን አነጋግረን ነበር። የኢትዮጵያ ዳያስፖራ ትረስት ፋንዱ ዶክተር ብስራት አክሊሉ ከገለጹልን እንነሳና ወደ ግሎባል አላያንስ እንዘልቃለን።
አሁን እንደዚህ አይነት ነገሮች እንደዚህ አይነት አደጋ በጣም ትብብር የሚያስፈልገው ነው። ኮኦርዲኔሽን የሚያስፈልገው ነው።
መተጋገዝ ማለት ነው።
በጣም መተጋገዝ የሚያስፈልገው ነው። አንድ ድርጅት እኔ ይሄን እሰራለሁ ብሎ የሚሄድበት አይደለም። እንዴት አድርገን ሁላችንም የራሳችንን ፈንታ ተወተን እንዴት አንድ አይነት አላማ እንሳለም ማለት ነው። ስለዚህ የመንግስት የኮቪድ ታስክ ፎርሱ ሚኒስትር ኦፍ ሄልት የሚመራው ልዩ ሚኒስትሮች ያሉበት ምን ነገር እንደሚያስፈልጋቸው ትልቅ ሊስት አውጥተው ነበረ። ከዛ ውስጥ ሊስትኛ አይተን በመጀመሪያው እርዳታ ያደረግነው ከተሰበሰበው ገንዘብ 1 ሚሊዮን እዚህ ላይ ለማዋል ነው ያሰብነው።
1 ሚሊዮን የዩናይትድ ስቴትስ ዶላር ማለት ነው።
33.4 ሚሊዮን ብር ኢትዮጵያ ብር ማለት ነው። እና እሱን ከዚህ በፊት ከተሰበሰበው ገንዘብ ነው ያወጣናል። ኢትዮጵያ ዲያስፖራ ማህበረተኞች የሚያዋጡት ያው ለተጎዱ ወገኖቻችን ለሚያስፈልጋቸው ብለው ነው። እና ጤና በጣም አንደኛው ትልቁ ነው። እና ይሄ ኮቪድ ሲመጣ ያደረግነው ምንድን ነው? ልዩ መስኮት ወይም ልዩ ዊንዶ የኢትዮጵያ ዲያስፖራ ማሰባሰቢያው ላይ ለእሱ ብቻ የሚሰበሰብ ገንዘብ የሚታይ በግልጻዊነት የሚታይበት ከፍተን፣ ግን 1 ሚሊዮን ወደዛ አስተላልፈን ያ ሚሊዮን ደግሞ ኢሚዲየትሊ ስራ ላይ እንዲውል ለመንግስት የነገርናቸው ለሚኒስትር ያልትን ነገርናቸው ምንድን ነው? በተቻለ መጠን እነዚህ የጤና ሙያ ተኞች እነሱ ናቸው እንግዲህ ሄደው ራሳቸውን የሚያጋልጹት ሰውን ለመምጣት እነሱ ራሳቸው በደንብ ፕሮቴክት ካልሆኑ ሊሞቱ ይችላሉ፣ ሊጎዱ ይችላሉ። አሁን እዚህ ኒውዮርክ እና ጣሊያን ሀገር እንደሚታየው ብዙ ዶክተር ነው ሞተው በደንብ አይነት እንትን ሳያገኙ። ደግሞ እኛ ሀገር ደግሞ የዶክተር ማጣት የጤና ሙያተኞችን አደጋ ላይ መዋል ሰውን እንዳይገለገል ማድረግ ነው። ስለዚህ በተቻለ መጠን የእኛ እርዳታ እዛ ላይ እንዲውል እንፈልጋለን።
ኢትዮጵያውያን ያላቸውን የመደጋገፍና የመተሳሰብ ተፈጥሮ በማጉላት ሀሳባቸውን መስጠት የጀመሩት ዓለም አቀፍ ትብብር ለኢትዮጵያውያን መብት ያቋቋመውን የኮቪድ-19 ምላሽ ግብረ ኃይል የሚመሩት አቶ በትሩ ገብረ እግዚአብሔር እንዲህ ብለዋል።
ዓለም አቀፍ ትብብር ለኢትዮጵያውያን መብት ከተቋቋመ ወደ 7 ዓመት ሆኖታል። ሁለት ዓላማዎች ይዞ ነው የሚንቀሳቀሰው። አንዱ የኢትዮጵያውያን ሰብአዊ መብት እንዳይጣስ መከላከልና መሟገት ነው፣ በመላው ዓለም የሚኖሩ ኢትዮጵያንም ጭምር ማለት ነው። ሁለተኛው ደግሞ ያልታሰበ አደጋ ሲደርስ የሚቻለውን እርዳታ ውጭ የሚኖረውን ትውልደ ኢትዮጵያዊ በማስተባበር የአስቸኳይ ጊዜ እርዳታ እንዲደርሳቸው ሁኔታዎችን ማመቻቸት ነው። እዚህ ቀደም በተደጋጋሚ በሀገራችን ያጋጠሙ ችግሮችን የተፈናቀሉ ዜጎችን መርዳት፣ የረሃብ ችግር የደረሰባቸውን መርዳት፣ ይህን አይነት የመሳሰሉ አደጋዎች ሲደርሱ መቼም በተለያየ ታሪክ አጋጣሚ በዓለም ዙሪያ የተሰራጨው ኢትዮጵያዊ ለሀገሩ እና ለወገኑ ያለው ፍቅር እኔ ሁልጊዜም በጣም የሚገርመኝ ነገር ነው። እንዲህ አይነት ነገር ሲደርስ ልክ እዛ ካለው ሰው ባላነሰ ሁኔታ ነው ሰው የሚሰማው እና እስከ ዛሬ ድረስ በተደጋጋሚ የወጣን እርዳታ ስንጠይቅ ያገኘነው ምላሽ በጣም የሚያበረታታ በመሆኑ አሁንም ይህንን ችግር እንደሰማን ወደ ኢትዮጵያ መድረሱ እንደተሰማ አንድ ነገር ማድረግ አለብን ብለን በጎፋንድሚ የድርጅታችን ፕሬዚዳንት አርቲስትና ታማኝ በየነ ወጥቶ ህዝቡ ጥያቄውን እንዳቀረበ በጥቂት ቀናት ውስጥ ከሆነቱ ከፍተኛ የሚባል ገንዘብ ለማሰባሰብ ችለናል። እስከ ዛሬ ድረስ ወደ 800,000 የአሜሪካን ዶላር ሰሞኑ እንዳደረግነው ማለት አሁንም ቀጥሏል፣ ክፍት ነው። እስከዚህ ወር መጨረሻ ድረስ 1 ሚሊዮን ብር ይገባል ብለን እንጠብቃለን። የመጀመሪያው ካምፔን 1 ሚሊዮን ብር ለመሰብሰብ ነው። እንግዲህ ሶስት ነገሮች ላይ እርዳታ ለማዋል እንፈልግ። ግሎባል አላያንስ ይህን ጉዳይ የሚከታተል አንድ ልዩ ግብረ ኃይል አቋቁሟል እና ያንን የማስተባበረው እኔ፣ እዚያ ውስጥ ባለሙያዎች አሉበት እና ጉዳዩን ተመልክተን የእኛ አቅም በጣም ውስን ነው፣ ችግሩ በጣም ሰፊ ነው። ግን ምን ላይ ብናውለው ነው በቀጥታ ለተጠቁ ሰዎች ወይም እነሱን ለሚያገለግሉ ሰዎች እንዲደርስ ማድረግ የምንችለው ኢምፓክት እንዲኖር ማድረግ የምንችለው በሚል በሶስት እርከን ከፋፍለን እቅድ አውጥተናል። የመጀመሪያው ይህንን አደጋ ለመከላከል ግንባር ቀደም ነው ራሳቸው መስዋዕትነት እያደረጉ የሚዋጉት ማለት ይቻላል። የማይታይ ጠላት ጋር የተገደመ ጦርነት ስለሆነ ሐኪሞች፣ ነርሶች፣ እነሱ ረዳቶች፣ እነሱን መንከባከብ እና እነሱን መጠበቅ በጣም ወሳኝ ነው። በተለይ በኢትዮጵያ ሁኔታ ቁጥራቸው የተወሰነ ከህዝቡ ቁጥር ጋር ሲታይ በጣም ይህን ችግር ደግሞ ለመቋቋም ሌሎች እንኳን ያልቻሉት ነገር ስለሆነ እሱን ቅድሚያ ሰጠን። ቀደም ሲል አንድ ሌላ ኢትዮጵያዊ የበጎ አድራጎት ድርጅት የአብ የሕክምና ማዕከል የሚባል እዚህ አትላንታ ላይ የተቋቋመ ነበር። እነሱ ቀደም ብለው እንዲህ አይነት ነገሮች ላይ ይሰሩ ስለነበረ እነኝን የሕክምና መሳሪያዎች ማሰባሰብ ጀምረው በገንዘብ እጥረት ምክንያት መላክ አቅቷቸው ነበር እና እኛ እንደገና ያንን ሀ ብለን ከምንጀምር ከእነሱ ጋር በመተባበር እነሱ የጀመሩትን በማስጨረስ እነኝ እቃዎች አሁን ከቻይና ገዝተን በሚመጣው ሳምንት ውስጥ ወደ አዲስ አበባ በኢትዮጵያ አየር መንገድ ተባባሪነት እጭኖ እንዲሄድ ለማድረግ ዝግጅታችንን አጠናቀናል። ይህ የመጀመሪያው ችለናል።
ግሎባል አላያንስ እና የኢትዮጵያ ዳያስፖራ ትረስት ፈንድ ድጋፍ በማሰባሰብ እና በጥረታቸው እንደሚገፉ ሁለቱም ተጠሪዎቻቸው ተናግረዋል። ችግሩ እስካለ እኛም አለን ብለዋል። ሁሉም ለሚያደርጉት ጥረት በበጎ ፈቃድ፣ በአገልግሎት፣ በአይነትና በሌሎችም የድጋፍ መስኮች አብረዋቸው የቆሙ ግለሰቦች፣ ድርጅቶች፣ የንግድ ተቋማትና ማህበራትም እንዳሉ ተናግረዋል። ሌሎች የኢትዮጵያውያን ግዩራንን ጥረቶች ለእናንተ በማድረስ እንቀጥላለን። ከአቶ በትሩ ገብረ እግዚአብሔርና ከዶክተር ብስራት አክሊሉ ጋር በቢ ላይቭ ቪዲዮ ብሮድካስት ያደረግነውን ሙሉ ቃለ ምልልስ ከፌስቡክ ገጻችን ይመልከቱ፣ ያዳምጡ።
ሰለሞን አባተን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በተከታዩ ዘገባ ደግሞ ከዋሽንግተን ዲሲ ወደ አዲስ አበባ እንመለስ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽን ትምህርቶች መምህር የነበሩት ዶክተር ጌታቸው ድንቁ የኢትዮጵያ ብሮድካስት ባለስልጣን ዋና ዲሬክተር ናቸው። ዶክተር ጌታቸው የኢትዮጵያ መገናኛ ብዙሃን ጉዳዮችን የሚዳስሱ ጥናትና ምርምሮችን ማካሄደዋል። ጽዮን ግርማ ዶክተር ጌታቸው ለስራ ጉዳይ ወዲህ ወደ ዩናይትድ ስቴትስ በመጡበት ወቅት ከልምዳቸውና በመገናኛ ብዙሃን ጉዳዮች ላይ ካላቸው እውቀት አንጻር አሁን በእርሳቸው አስተዳደር ቁጥጥር የሚደረግባቸውን መገናኛ ብዙሃን የስራ ውጤት እያነጻጸሩ አስተያየት እንዲሰጡ ጠይቃቸዋለች። ወደ ቃለ ምልልሱ።
ጌታቸው ድንቁ አዲሱ የጠቅላይ ሚኒስትር አብይ አህመድ አስተዳደር የመንግስትን ስልጣን ከያዘ በኋላ ተቋሙን ለመምራት የተሾሙ እንደሆኑ ይታወቃልና እንደው ዝርዝር ጉዳዮች ላይ ውይይት ማድረግ ከመጀመራችን በፊት የትምህርት ዝግጅቶና ነው የቀደመ ልምዶን ቢያካፍሉን።
አዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ቤት መምህር ኃላፊም ሆኜ ሰርቻለሁ። ለትምህርት ከመሄዴ በፊትም የትምህርት ቤቱ ረዳት ዲንም ሆኜ ለአንድ አመት ያክል አገልግያለሁ። በኋላም ለሶስተኛ ዲግሪ የትምህርት እድል ወደ አሜሪካ ነገር መጥቼ በዩኒቨርሲቲ ኦፍ ኔብራስካ ስነ ተግባቦት የትምህርት ዘርፍ የፒኤችዲ ትምህርቱን ጨርሼ ወደ ሀገር ከተመለስኩ በኋላ ቀድሞም እሰራበት ወደ ነበረው ወደ አዲስ አበባ ዩኒቨርሲቲ ተመልሼ በማስተማር ላይ ሳለሁ ነው ይሄ ሹመት የመጣውና ግን ሀገርን የማገልገል በዚህ ደግሞ ደረጃ የማገልገል እድሉ ጥሩ ነው ብዬ እኔም ተቀብዬ ወደዚህ መጥቻለሁ። አሁን ለ11 ወራት ገደማ በዚህ መስሪያ ቤት እያገለገልኩ እገኛለሁ።
ዶክተር ጌታቸው በኢትዮጵያ ለረጅም አመታት የመናገርና የመጻፍ ሀሳብን በነጻነት የመግለጽ መብቶችን በማፈንና በመገደብ ከዓለም ማለት እንችላለን ምክንያቱም ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሙሉ ማለት ይቻላል በየአመቱ በሚያወጧቸው ሪፖርቶች ገዳቢ የነጻነት ሀገር አይደለችም የሚል ስያሜ የነበራት ሀገር ነበረች ለረጅም ጊዜ። ከቅርብ ጊዜ ወዲህ ደግሞ እጅግ በጣም መረን የለቀቁ እና በህዝቦች መካከል መራራቅን የሚፈጥሩ ጥላቻን የሚያዳብሩ መረጃዎች ደግሞ በመገናኛ ብዙሃን አማካኝነት የመገናኛ ብዙሃን ስንል ዘርፈ ብዙ ነው አማካኝነት የሚተላለፍባት አገር ሆና እሱ ደግሞ እንደ ስጋት እየተቀመጠ ይገኛል። እና ሁለቱም ጉዳዮች ሁኔታውን በእውቀት ካለመምራት የመጡ ናቸው በሚል ወቀሳን የሚሰነዝሩ ሀሳብ የሚሰጡ ባለሙያዎች አሉና እርስዎ ምን ይላሉ?
የሚሰነዘሩት ወቀሳዎችም የሚነሱት ሀሳቦች ያሉትንም ክርክሮች እከታተላለሁ፣ ይገባኛል። ብዙዎቹም ደግሞ ትክክልና ተገቢ ናቸው። በቀደመው ዘመን የተጋነነ የፕሬስ ፍርሃት ስለነበረ በመንግስታት ዘንድ ፕሬስን የማፈን ነገር ነበር። ያ አፍነነው የቆየነው ፕሬስ የተሻለ እድል ተሰጥቶት ቢከፈትም የወጣው ነገር ደግሞ የምንፈልገው አይነት ነገር አይደለም እና ቀድሞ የነበረው አፈና ዛሬ እየከፈልን ያለነው ዋጋ በተወሰነ ደረጃ እያስከፈለን ነው። ምን ማለቴ ነው? ቀድሞ ዛሬ ያለን ስፔስ ያለን ክፍተት ኖሮ ቢሆን ኖሮ የጋዜጠኝነት ሙያዊነቱ ባህሉም ጋብሮ ሲያበቃ ዛሬ በደረስንበት ወቅት ላይ ለሀገራችን ዴሞክራሲ ማደግ ስር መስደድ ከሱ የተሻለ አሁን እየተጫወተ ካለው የተሻለ ሚና መጫወት ሲገባው ራሱ ግን በተለያዩ ችግሮች ውስጥ አለ። ይሄን ደግሞ የህብረተሰብ ክፍሎችን ሊታዘቡት የሚናገሩት በዘርፉ ያሉ ምሁራን አጥኚዎችን ጭምር የሚመሰክሩት ነው እና በፕሬሱ ውስጥም ያሉ ሰዎች ራሳቸውም አይክዱትም። ምናልባት ትንሽ ልዩነት ካለ እኛ ጥሩ ነን፣ ሌሎች ሚዲያዎች ግን ልክ አይደሉም፣ ችግር አለባቸው ማለት ራስን ልክ የማድረግና ሌላውን የመኮንን አዝማሚያ አለ እንጂ ችግሩን ግን ፕሬስ ውስጥ ያሉት ባለሙያዎች ራሳቸውም እንኳን አይክዱም። ስለዚህ በአጠቃላይ ቀድሞ የነበረውም ችግር ነበረው፣ አሁን ያለውም ችግር አለው የራሱ አይነት የተለያየ ቢሆንም እንኳን። ስለዚህ ዘግይተንም ቢሆን እንኳን ይሄን እድል የሰጠነው እኔ የፕሬስ ነጻነት ችግርን ፈጥሯል ብዬ አላም። ነጻነቱ ተነፍጎ በመቆየቱ ምክንያት ዛሬ ነጻነቱ ሲገኝ ፕሬሱ አድጎ ፕሮፌሽናል ሆኖ ቢሆን ኖሮ የበለጠ ተጠቃሚ ልንሆን ሲገባል አልሆንም። ይሁንና ካሉትም ችግሮች ፕሬሱ ነጻ ሆኖ ቢቀጥልና ችግሮቹን ግን እያስተካከልናቸው እየቀረፍናቸው ብንሄድ የተሻለ ተጠቃሚ እንሆናለን ብዬ አምናለሁ።
እንዳሉት የፕሬስ ነጻነት መኖሩ አጠያቂ ጉዳይ አይደለም። ተመልሶ ወደ አፈና ውስጥ መግባቱን በአገር ደረጃ የሚያመጣው ጉዳይ ሰፋ ያለ ነው። እሱን መልሶ የሚያመጣ ነገር የሚመኝ ሰው ያለ አይመስለኝም እና በሱ በኩል ሀሳቦትም በትክክል ተረድቻለሁ። ይሄ የቀደመው ነገር እንዳይመጣ አሁን ደግሞ ያለው እንዳሉት በእውቀት የዳበረ ጋዜጠኝነት ሙያውን የተከተለ ስራ እንዲመጣ በእናንተ በኩል ምን የምታደርጉት ነገር አለ? ለሱ ያስቀመጣችሁት አቅጣጫ አለ?
ጥሩ ጥያቄ ነው። ፕሬስ ነጻ መሆን አለበት። ፕሬስ ነጻነት አለው ስንል የፕሬስ ነጻነት ፍጹማዊ የሆነና አይነኬ እንደሆነ ሁሉም ሰው በተለይ ደግሞ ሀሳብን በነጻነት የመግለጽ መብት በግለሰብ ደረጃ እና የፕሬስ ነጻነት ብለን የምናየው በመገናኛ ብዙሀን ደረጃ በሚሆንበት ጊዜ የተለየ ነው። በመገናኛ ብዙሀኑ ደረጃ ሲመጣ ብዙ ህብረተሰብ ክፍልን የሚደርሱ ስለሆነ ብዙ ተጽዕኖ የመፍጠር ጉልበት ያላቸው ስለሆነ ልክ ግለሰቦች ፊትለፊት ለፊት እንደሚያደርጉት አይነት ነገር በመገናኛ ብዙሀን አይጠብ። ስለዚህ በሙያ መርሆች በሙያ ስነ ምግባሮች እየተመራ መሆን ያለባቸውና የሌለባቸው ነገሮች እንዳሉ ከግንዛቤ ውስጥ እየገባ ያለውን ነጻነት በኃላፊነት መጠቀም ግድ እንደሆነ ይሄንን ፕሬሱ መገንዘብ ያስፈልገዋል። አንዳንዶች ሊያቀርቡ እንደሚወዱት የፕሬስ ነጻነት ማለት ፈጽሞ ማንም በሚዲያ ላይ እየመጣ የፈለገውን ሁሉ የሚያደርግበት ገደብ የለሽ ነጻነት እንደሆነ አድርጎ የማቅረብ አዝማሚያ አለ። ይሄ ትክክል አይደለም። በየትኛውም ሀገር ነጻነታቸውን የሚገድብ ነገር አይደረግም። ነጻ ናቸው፣ በሙያቸው እየተመሩ ሊሰሩ፣ ለሚያደርጉት ነገር ግን ተጠያቂነት አላቸው። ለምን? የሚሰሩት ስራ ወደ ፐብሊክ ስፔስ ነው የሚገባው። ይሄ ፐብሊክ ስፔስ የሚባለው ደግሞ የጋራ ነው። ሁሉ ህብረተሰብ ክፍል የሚጋራው የጋራችን ምህዋር ስለሆነ እያንዳንዱ መገናኛ ብዙሀን ወደዛ ለሚከተው ነገር ጤናማነት እርግጠኛ መሆን አለበት። ትክክለኛነቱ የተፈተነ ህብረተሰብን የሚጠቅም እንጂ የማይጎዳ የሆነ መረጃ ማለት ነው። ሊረጋገጥ የሚችል ቬሪፋያብል የሆነ መረጃን የማስገባት ሚዛናዊነት ያለው ትክክለኝነቱ የተፈተነና የተረጋገጠ መረጃን የማስገባት ነገር ይጠበቅበታል። ይሄ ባልሆነ ጊዜ ግን ህብረተሰብን ወክሎ መገናኛ ብዙሀኑን ተጠያቂ የሚያደርግ አንድ አካል መኖር አለ። ይሄ ማለት በኢትዮጵያ ሁኔታ የኢትዮጵያ ብሮድካስት ባለስልጣን ነው። ለምን አስፈለጉ? ሁሉም ነጻነትን በኃላፊነት አይጠቀም። በየትኛውም ዘርፎች የታየ
ለምሳሌ አሁን በኢትዮጵያ ውስጥ በነጻነት መስራት የሚያስችሉ ሁኔታዎች ከተከፈቱ በኋላ ሬዲዮና የቴሌቪዥን ፈቃድ በደንብ ማግኘት ከተቻለ በኋላ የተከፈቱ ሚዲያዎች አሉ። እነሱም ዘርን መሰረት ያደረጉ የአንድን ብሔር ማንነትን ስም ይዘው ሚዲያ የሚከፍቱ የሚያቋቁሙ ሰዎችን እና ለዛ ማህበረሰብ አገልግሎት መስጠት የሚልን መሪ ቃል አንግበው የሚሰሩ ሚዲያዎች አሉ። ይህ በሚሆንበት ጊዜ ደግሞ ፉክክር፣ የኔ ይበልጥ የኔ ይበልጥ፣ አንዱ ለአንዱ ምላሽ የመስጠት ነገር ስለሚኖር ከዚህ በሚሆንበት ጊዜ ምን አይነት ቁጥጥር ነው ልታደርጉ የምትችሉት?
ጽዮን እና እንግዳዋን ዶክተር ጌታቸው ድንቁን አመሰግናለሁ። ጽዮን ግርማ ከዶክተር ጌታቸው ድንቁ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ጋር ያደረገችውን ቆይታን የተከታተላችሁት አድማጮች፣ ቃለ ምልልሱ አላበቃም። ተከታዩ በሌላ ፕሮግራም ይቀርባል። ሙሉ ቃለ ምልልሱም በድረገጻችን ላይ ይገኛል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ፣ አቀናባሪያችን ንጉሥ ታምሬና ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.